Voice of America. United States በሰብአዊ እርዳታና ልማት ዘርፍ ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል አምባሳደር ማይክል ሬነር አስታውቀዋል። በተለምዶ በሰብአዊ እርዳታ ዘርፍ የማይሳተፉ ቻይናን የመሳሰሉ ሀገሮችም ተሳትፎ እንዲያደርጉ አበረታታለሁ ብለዋል አምባሳደሩ። እስክንድር ፍሬው ከአዲሱ የአሜሪካ አምባሳደር ማይክል ሬነር ጋር ያደረገውን ቃለ ምልልስ መነሻ ያደረገው ዘገባ የመጨረሻው ክፍል ነው። ዛሬ እነሆ።
ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ በየአመቱ ለኢትዮጵያ ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ስታወጣ ቆይታለች። ይህ ደግሞ በዶናልድ ትራምፕ አስተዳደር ዘመንም እንደሚቀጥል ነው አምባሳደር ማይክል ሬነር ያብራሩት።
The commitment of the United States to Ethiopia and to the people of Ethiopia is strong and durable. I don't see any fundamental change in that. You mentioned our engagement on humanitarian development.
United States ለኢትዮጵያና ለኢትዮጵያ ሕዝብ ያላት ቁርጠኝነት ጠንካራ ራና የረጅም ጊዜ ነው። ከዚህ አንጻር መሰረታዊ የሆነ ለውጥ አይታየኝም። ከሰባዊና የልማት እርዳታ አንጻር ያለውን ግንኙነት አንስተሃል። ከሰባዊ ድጋፍ አንጻር ድጋፍ የሚያስፈልጋቸው ሰዎች እስካሉ ድረስ መደገፋችንን እንቀጥላለን። እኛ በርግጥ ለኢትዮጵያ ሰባዊ ድጋፍ ለማድረግ በአለም የመጀመሪያውን ደረጃ እንይዛለን። በሰባዊ ድጋፍና በልማት እርዳታ የምናደርገውን አስተዋጽኦ ከደመርከው በአመት ለኢትዮጵያ የምናወጣው 1 ቢሊዮን ዶላር ነው። በርግጥ ከሁለቱም አይነት ድጋፎች አንጻር ተስፋ የሚደረገው ምንድነው? ከጊዜ በኋላ ድጋፍ የማድረጉ አስፈላጊነት ያበቃል የሚል ነው። እናም የሰባዊ ድጋፍ ስናደርግ የሰዎችን አጣዳፊ ፍላጎት ማሟላቱን ብቻ አይደለም የምንመለከተው፣ ከምግብ ከተመጣጣኝ አቅርቦትና ከንጽህና አጠባበቅ አንጻር። የዚህን ቀውስ መሰረታዊ ምክንያት በመመልከት የሚቀንስበትን መንገድ በመፈለግ የኢትዮጵያን ሕዝብ የመቋቋም አቅም ለማሳደግም መንገዶችን እናያለን። ከጊዜ በኋላ በዚህ አንጻር ድጋፍ ማድረግ እንዳያስፈልገን ማለት ነው። በልማት እርዳታ በኩልም በተመሳሳይ የልማት እርዳታ አጠቃላይ ዓላማ አስፈላጊ የሚሆንበትን ምክንያት አልፎ መሄድ ወይም አስፈላጊነት ማስቀረት ነው። እናም በትምህርት በጤና እንክብካቤ እየጨመሩ የመጡ የግብርና ግብአቶች ላይ ገንዘብ ስናወጣ ከጊዜ በኋላ ይህንን ገንዘብ የማውጣት አስፈላጊነት ስለሚቀንስና የሚመጣው ለውጥ ራሱን የሚደግፍና ወይም የሚያስቀጥል ስለሚሆን ነው።
ፕሬዝዳንት ትራምፕ እንደ አውሮፓውያን አቆጣጠር ለ2018 ያቀረቡት ረቂቅ በጀት የውጭ እርዳታና ድጋፍን የሚቀንስ ነው። ይህ ግን ለኢትዮጵያ በሚደረገው ሰብአዊ እርዳታና የልማት ድጋፍ ላይ የጎላ ለውጥ እንደማያስከትል ነው አምባሳደሩ ያብራሩት።
That is an ongoing discussion between the president and the administration and Congress and the Department of State and I think it is true that there
Yeah, በፕሬዝዳንቱ ባስተዳደራቸው በኮንግረሱና በውጭ ጉዳይ መስሪያ ቤት መካከል በቀጠለ ውይይት ነው የልማት ድጋፎቻችን በተወሰኑ ገጽታዎች ላይ ቅናሽ ልናይ የምንችልባቸው መንገዶች መኖራቸው እውነት ይመስለኛል። ያ በተወሰነ ደረጃ ተፈጥሯዊና ጤናማ ነገር ነው። ለሰጠህ የምችለው ምሳሌ HIV AIDS ነው። የHIV ቫይረስ በደማቸው ያሉ ሰዎችን ከበደገፈ አንጻር ከኢትዮጵያ ጋር ከፍተኛ አጋር ነን። ከጊዜ በኋላ ግን ትርጉም ያለው ለውጥ አምጥተናል። በቫይረሱ የሚያዙ ሰዎች ቁጥር ቀንሷል እና ከጊዜ በኋላ ለዚህ ዘርፍ የምንሰጠው ገንዘብ መቀነሱ ተፈጥሯዊና መልካም ነው። ስለዚህ ጤናማና ተፈጥሯዊ ቅናሽ የምናይበት አንዱ መንገድ ነው። በተመሳሳይ ግን በጥቅል ለመናገር በልማትም ሆነ በሰብአዊ እርዳታ ረገድ የምናደርገው ድጋፍ ለረጅም ዓመታት አሁን ባለው ደረጃ ለመቀጠል ቁርጠኞች ነን።
ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የልማትና የሰብአዊ እርዳታ ድጋፍ አጠናክራ የምትቀጥለው ውጤት እየመጣ በመሆኑ ጭምር መሆኑን አምባሳደሩ ተናግረዋል። የትምህርትና የጤና ተደራሽነትን ከማስፋት የግብርና ውጤትን ከማሻሻል ከኢኮኖሚው እድገት አንጻር ውጤቶች መገኘታቸውን ያብራሩት በድርቅ ምክንያት የተከሰተው የሰብአዊ እርዳታ ፍላጎት ግን አሁንም ባለበት መቀጠሉን ጠቁመዋል።
It's back-to-back-to-back drought as we are in our third year, and unfortunately the projections for the coming month suggest that there will be additional
በርግጥ የሚያሳዝን ሁኔታ ለሶስተኛ አመት በተከታታይ የተከሰተ ድርቅ ነው ያለው። ለቀጣይ ወር ትንበያ የሚያሳየው በተለይም በደቡብና በደቡብ ምስራቅ ያገሪቱ አካባቢዎች ከአየር ንብረት ጋር የተያያዙ ተጨማሪ ፈተናዎች እንደሚኖሩ ነው። የዩናይትድ ስቴትስ መንግስት ኢትዮጵያውያን የሚያስፈልጋቸውን የምግብና የንጽህና አገልግሎት ሳያገኙ እንዳይቀሩ የሚያስችላቸውን ሰብአዊ ድጋፍ ለመስጠት ያለማወላወል ቁርጠኛ ናት። ነገር ግን በአሁኑ ሁኔታ በጣም ተረብሸናል።
ሌሎች ለጋሾችም እንደ ዩናይትድ ስቴትስ ሁሉ የተቻላቸውን ድጋፍ እንዲያደርጉ እንደሚያበረታቱ አምባሳደሩ ገልጸዋል።
Just a week or so ago I was in the Somali region specifically to look at the coordination between donors and the government
በተለይም በለጋሾችና በመንግስት መካከል እንደዚሁም በለጋሾች በራሳቸው መካከል ያለውን ቅንጅት ለመመልከት ከአንድ ሳምንት በፊት ሶማሌ ክልል ነበርኩ። በዚያ በርካታ ጥሩ ስራዎች እየተሰሩ ነው። ነገር ግን ፈተናው ሰፊ መሆኑን የርዳታ ፍላጎቱም እንዳለ መሆኑ ግልጽ ነው። ሌሎች ለጋሾችም ያንን ለመደገፍ እንዲችሉ ሰፊ ፍላጎት አለ። በተለምዶ በዚህ የሰብአዊ እርዳታ የማይሳተፉ ለጋሾችም የበለጠ መሳተፍ እንደሚችሉ አስባለሁ። በሌሎች የኢትዮጵያ ልማትና ህይወት ዘርፎች በእጅጉ እየተሳተፉ ያሉ የሰላጤውን ሀገራት እንደዚሁም ቻይናን የመሳሰሉ ለጋሾች አሉ። ሁሉም ለጋሾች በዚህ አስፈላጊና አሳማኝ ዘርፍ ለኢትዮጵያ ህዝብ የሚችሉትን ሁሉ እያደረጉ እንደሆኑ እንዲመለከቱ አበረታታለሁ።
በኢትዮጵያ አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬነር በዚህ ኃላፊነታቸው ባደረጉት የመጀመሪያ ቃለ ምልልስ በሌሎች ልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ መስጠታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።